The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We support an African Union-led peace process to end the fighting in Ethiopia. Restore security for all its people.
ኢትዮጵያ ውስጥ ያለው ውጊያ እንዲያበቃ ለማድረግና የመላ ሕዝቧን ደህንነት ለማረጋገጥ በአፍሪካ ህብረት የሚመራ የሰላም ሂደትን እንደግፋለን።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው ሰንብቻውን የተለየ ትኩረት ስበው በቆየው 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከተናገሩት የተወሰደ ነው። በሳምንቱ አበይት ክንውኖች መስኮት ሌሎችም አሉ። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ መስከረም 14 2015 ዓ.ም ተምረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ንጉሥ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፍሪካ ቀንድ ከ9 ሚሊዮን በላይ እንስሳትን የገደለው ድርቅ ከ37 ሚሊዮን በላይ የሚሆኑ ሰዎችን በረሃብ እያሰቃያቸው መሆኑን የእርዳታ ሰጪ ቡድኖች አስታውቀዋል። በተለይ በሶማሊያ ያለው ሁኔታ የከፋ መሆኑንና በዚህ ዓመት ብቻ ከ700 በላይ ህጻናት በምግብ እጥረት መሞታቸውም ተገልጿል። ኬር ኢንተርናሽናል የተሰኘው ተቋም ባወጣው መረጃ በኢትዮጵያ፣ ኬንያና ሶማሊያ የሚገኙ ከ36 ሚሊዮን በላይ ሰዎች እጅግ አስከፊ ለሆነ የረሃብ አደጋ ተጋልጠዋል። የረሃብ አደጋው በተለይ እናቶችና ህጻናትን የበለጠ ማጥቃቱን የገለጸው የዓለም ምግብ ፕሮግራም በበኩሉ በአሁን ወቅት በኬንያ 942,000 ከአምስት ዓመት በታች ያሉ ህጻናትና 135,000 ነፍሰ ጡርና የሚያጠቡ እናቶች በከፍተኛ የምግብ እጥረት በሽታ መጠቃታቸውን እንዲሁም አስቸኳይ ሕክምና እንደሚያስፈልጋቸው አመልክቷል። በዚህ ሳምንት በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ስብሰባ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዓለም ዙሪያ የተከሰተውን ረሃብ ለመዋጋት 10 ቢሊዮን ዶላር እንደሚሰጡ ቃል ገብተዋል። ከዚህ ገንዘብ ምን ያክሉ ለአፍሪካ ቀንድ እንደሚውል ግን አልታወቀም። ደቡብ ሱዳን በጅቡቲ የምትገነባው ወደብ የገበያ ተደራሽነትን ይጨምርልኛል ብላለች። በጅቡቲ ወደብ መገንባት የሚያስችላቸውን መሬት የገዙት የደቡብ ሱዳን ባለስልጣናት ወደቡን ያልተጣራ ነዳጅ ወደ ውጪ ለመላክና የተለያዩ ቃዎችን ለማስገባት እንደሚጠቀሙበት ገልጸዋል። ደቡብ ሱዳን በአሁን ወቅት ለውጪ ገበያ የምታቀርበውን ነዳጅ በሱዳን በኩል የምትልክ ሲሆን ኬንያ የሚገኘውን የሞምባሳ ወደብ ደግሞ ወደ ሀገር ውስጥ ለምታስገባቸው ምርቶች ትጠቀማለች። ዩጋንዳና ዲሞክራቲክ ኮንጎም የወደብ እንቅስቃሴያቸውን ወደ ታንዛኒያ ማዞራቸውን በቅርቡ ያስታወቁ ሲሆን ከአፍሪካ ታላላቅ ሀይቅ ሀገሮች መካከል የሞምባሳ ወደብን በብቸኝነት በመጠቀም ሩዋንዳና ቡሩንዲ ብቻ ቀርተዋል። ደቡብ ሱዳን 3.5 ቢሊዮን በርሜል የሚሆን የነዳጅ ክምችት እንዳላት የሚገመት ሲሆን ደቡብ ሱዳንን ጨምሮ ሌሎች ሀገራት ፊታቸውን ከኬንያ ወደብ ማዞራቸው በምስራቅ አፍሪካ ማህበረሰብ መካከል መከፋፈል እንዳይፈጠር ስጋት ፈጥሯል። አንዳንድ የኢኮኖሚ ባለሙያዎችም ኬንያ ከዳሬ ሰላምና ጅቡቲ ወደቦች ጋር የገባችው ፉክክር ሀገሪቷን አስቸጋሪ ሁኔታ ውስጥ እንደሚከታት እየገለጹ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከቻይና አቻቸው ዋንጊ ጋር አርብ ዕለት ተገናኝተው በተለይ ውጥረት በሚኖርበት ወቅት በቤጂንግና በዋሽንግተን መካከል ያለውን ግንኙነት ለመቆጣጠር ክፍት የሆነ የግንኙነት መስመር ሊኖራቸው እንደሚገባ ተወያይተዋል። የሁለቱ ሀገራት ዲፕሎማቶች በኒውዮርክ በተካሄደው 77ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያደረጉትን ስብሰባ ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ብሊንከን በመላው ታይዋን ሰላምና መረጋጋት መኖሩ ለቀጠናውና ለዓለም ደህንነት እንዲሁም ብልጽግና እጅግ ወሳኝ መሆኑን አጽንኦት ሰጥተው መናገራቸውን ገልጸዋል። በተመሳሳይ ሁኔታ የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫም አሜሪካ በታይዋን ጉዳይ በጣም የተሳሳተና አደገኛ የሆነ መልእክት እያስተላለፈች መሆኑን ገልጾ ታይዋን ለነጻነት የምታደርገው እንቅስቃሴ የበለጠ ከቁጥጥር ውጪ በሆነ ቁጥር ሰላማዊ መፍትሄ ማግኘት የበለጠ አዳጋች ሆናል ብሏል። የቻይና የውጭ ጉዳይ ሚኒስትር ዋንጊ የታይዋን ጉዳይ የቻይና የውስጥ ጉዳይ መሆኑንና ዩናይትድ ስቴትስ ችግሩን ለመፍታት ምን መንገድ መከተል እንዳለብን ጣልቃ የመግባት መብት እንደሌላት መናገራቸውን የቻይና የውጭ ጉዳይ ሚኒስትር ዛሬ ያወጣው መግለጫ አክሎ ገልጿል። በሊባኖስ ሰሜናዊ ክፍል በሚገኝ ስደተኛ መጠለያ ጣቢያ የሚኖሩ በሺዎች የሚቆጠሩ ፍልስጤማውያን በሶሪያ አቅራቢያ በሰጠመ ጀልባ የሞቱ ስደተኞችን ለማሰብ ጸሎት አካሂደዋል። በሶሪያ የባህር ዳርቻ በሚትገኝ ታርተስ የተሰኘች ከተማ ባለ አልባዝል የተሰኘ ሆስፒታል ኃላፊ ዛሬ በሰጡት ቃል በሰጠመው ጀልባ የሞቱት ሰዎች ቁጥር 89 የደረሰ ሲሆን ሌሎች 20 ሰዎች ደግሞ በተቋሙ ሕክምና እየተደረገላቸው መሆኑን ገልጸዋል። የሊባኖስ ጦር በበኩሉ ይህን አደገኛ ጉዞ በማቀነባበር የተጠረጠረውን ግለሰብ መያዙን አስታውቋል። አደጋው የሊባኖስ፣ ሶሪያና ፍልስጤም ስደተኞች የተሻለ ስራና የተረጋጋ ኑሮ ፍለጋ ባህር አቋርጠው አውሮፓ ለመግባት በሚያደርጉት ሙከራ ከፍተኛ ቁጥር ያለው ሰው የሞተበት መሆኑ ተገልጿል። የሊባኖስ ብሔራዊ ገንዘብ ምንዛሬ መጠን መውረዱን ተከትሎ በ10 ሺዎች የሚቆጠሩ ሰዎች ስራቸውን ያጡ ሲሆን ሀገሪቱ 1 ሚሊዮን ከሚጠጉ የሶሪያ ስደተኞች በተጨማሪ በ10 ሺዎች የሚቆጠሩ የፍልስጤም ስደተኞችንም አስጠልላለች። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ መስከረም 14 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ የንጉሥ ታምሬ ነው።
ለምሽቱም በርከት ያሉ ቅንብሮች ይዘናል። አብራችሁን ቆዩ።
መሰንበቻውን የተለየ ትኩረት ስቦ በቆየው 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከሳምንቱ አበይት ክንውኖች ለዛሬ የሁለቱን ቀናት ውሎች መርጠናል። ከዚያ ከሚገኘው ባልደረባዬ ሀብታሙ ስዩም ጋር ባለፈው አሙስና አርብ መልከት ያደረግናቸውን በየተራ እናሰማችሁ። ሀብታሙን በስልኩ መስመር ይዘናል። ሰላም ሀብታሙ፣ እንደምን ዋልክ?
በሙሉ አላሊባ እንደምን አምሽታችሁ አድማጮቻችን።
በዛሬው ዕለት ከአፍሪካ ቀንድ አካባቢ የሚገኙ የተለየ ትኩረት የሚሰጣቸው ሶማሊያ፣ የመን እና ሱዳንን የመሳሰሉ አገሮች መሪዎች በመድረኩ ንግግር አሰምተዋል። ምን ትነግረናለህ? እንደው ጎላጎላ ያሉ ናቸው የምትላቸው በንግግራቸው የተሰሙ ሀሳቦችን ብታካፍለን ሀብታሙ።
እንግዲህ አሉላ፣ አንተም ቀደም ብለን ለጠቀስከው የኢትዮጵያ ቅርብ ጎረቤት የሆኑ ሶማሊያ፣ ሱዳንና የመን በመሪዎቻቸው አመካኝነት ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር አድርገዋል። በንግግር ቅደም ተከተላቸው ስንመለከት የየመኑ ፕሬዚደንት አመራር ምክር ቤት ፕሬዚደንት ረሺድ መሐመድ ቀድሞ ተናግረዋል። እሳቸው ንግግር ትኩረት በሀገሪቱ ለስምንት ዓመታት የቀጠለው የእርስ በርስ ጦርነት የፈጠረው ጉዳትና የዓለም አቀፍ ማህበረሰብ ሊያደርገው የሚገባው ድጋፍ ላይ ያነጣጠረ ነበረ። በንግግራቸው በተደጋጋሚ ከሀገሪቱ ህጋዊ መንግስት ጋር ጦርነት ገብቷል ያሏቸው የሁቲ አማጽያንን ወቅሰዋል። መሪው አማጽያኑን ትደግፋለች ባሏት ኢራን ላይ ማዕቀብ እንዲጣል ጠይቀዋል። ረሃብ፣ ህገወጥነት፣ የሚሊሺያና የሽብርተኛ ቡድኖች እንቅስቃሴ ሀገሪቱን ለችግር እንደዳረጉ፣ አንዳንዶቹም ድንበር ተሻጋሪ አደጋ እንዳለባቸውም ጠቁሟል። እንግዲህ ረሺድ መሐመድ ንግግራቸው 20 ሚሊዮን የመናውያን በምግብ እጥረት፣ 4 ሚሊዮኑ ደግሞ በመፈናቀል እንደተዳረጉ አንስተው የክልል የማህበረሰቡ ድጋፍና ርብርብ እንደሚሻ ጠቅሰዋል። ከፋቸው በመቀጠል ንግግር ያደረጉት የኢትዮጵያ ሌላኛ ጎረቤት ሶማሊያ መሪ ሀሰን ሼክ መሐመድ ናቸው። እሳቸው ንግግር ዋነኛ ማጠንጠኛ የአየር ንብረት ለውጥ በሀገሪቱ ላይ የፈጠረው ጉዳትና ሽብርተኝነት ናቸው። ከአየር ንብረት ለውጥ ጋር በተገናኘ እንግዲህ ችግሩ ሀሳባዊ ሳይሆን የምርም እየተፈጠረ ያለ መሆኑን በማንሳት ያክል ለማሳየት በደራሽ ጎርፍና በከባድ ድርቅ ምክንያት የተቸገረ የከረመች ሀገራቸውን በምስክርነት አቅርበዋል። በነገራችን ላይ አሉላ ከሳቸው ቀደም ብሎ የዓለም የምግብ መርሃ ግብር ሶማሊያ ውስጥ ባለው ድርቅ ምክንያት በመቶ ሺዎች የሚቆጠሩ ህዝቦች ረሃብን መጋፈጥ እንደጀመሩ፣ አፋጣኝ ድጋፍ የማይደረግ ከሆነ ከአስር ሺህ ሰዎች መካከል አራት ህጻናት ወይም ደግሞ ሁለት አዋቂዎች በየቀኑ ሊሞቱ እንደሚችሉ አስጠንቅቋል። እንግዲህ ሀሰን ሼክ መሐመድ ሀገሪቱ የገጠማት ሌላኛ ዋና ችግር ብለው ያቀረቡት የአልሸባብ ታጣቂዎችን ጥቃት ነው። የቡድኑ የቅርብ ጊዜ ጥቃቶች ዓለም አቀፍ ምላሽ እንደሚሹም ተናግረዋል። መንግስታቸው ከአፍሪካ ህብረት የሰላም ተልእኮ ጋር አብሮ እንደሚሰራ ጠቅሰዋል። መሪው ከህዝባቸው ጋር አሸባሪ ያሉትን የአልሸባብ ታጣቂ ቡድን ከተለያዩ ስፍራዎች እየገፉ ለማስወጣት ጥረት እያደረጉ እንደሆነም እንግዲህ ጠቅሰዋል። መሪው ለሚሉ ችግሮች ግን ዓለም አቀፍ ርብርብ እንደሚሻ ያስረገጡበት የሶማለኛ ምሳሌያዊ አነጋገር ነው። እሳቸው ምን ብለዋል? በአንድ ጣት ፊት ማጠብ አይቻልም ብለዋል። እንግዲህ በሌላ አነጋገር የሁሉም ወገኖች ረገፈን ያስፈልጋል ማለታቸው ነው። ለሱዳኑ ጥቂት ተናገር ልለት ሌላ አብዱልፈታ አልቡርሃን ናቸው ተናጋሪ። የሱዳን ሽግግር ምክር ቤት ፕሬዚደንት ናቸው። ሀገራቸው ወደ ሲቪል አስተዳደር ለማምራት የምታደርገውን ጥረት ነው ዋነኛነት ያነሱ። ቀጠናዊ ሰላም እና ደህንነት ለማስፈን በጎረቤት ሀገራት ውስጥ ያላቸውን ሚናም አንስተዋል። የውጭ ብድር በተለይ በእጅጉ ለሀገራቸው ፈታኝ እንደሆነና 4 ሚሊዮን ስደተኞች ያስተናገደች ሀገራቸውም ድጋፍ የምትሻበት ደረጃ ላይ መድረሷን ጠቅሰዋል። እንግዲህ በንግግራቸው ውስጥ የኢትዮጵያን ጉዳይ አነሳ ብለን ጠቅሰን ነበር። ከጎረቤት ሀገር ጠብቀን ነበረ። በንግግራቸው ውስጥ ከኢትዮጵያ ጋር የተያያዙ ሀሳቦችን አላነሱም። አሉላ፣ ይህን ይመስላል የኢትዮጵያ ጎረቤት የሆኑ ሀገራት መሪዎች ያስተላለፉት ንግግር ጠቅላይ ሚኒስትር ተቀም።
መልካም ሀብታሙ፣ የሶስቱን አገራት መሪዎች ንግግር ሰብሰብ አድርገህ አካፍለህናል። ታዲያ ከዚህ ጠቅላላ ጉባኤ ትይዩ በየዓመቱ የሚካሄዱ በጣም አስፈላጊ የሆኑ ስብሰባዎች ይኖራሉና በዘንድሮስ ምን ነበር እስካሁን የተከናወነ ካለና ከተከታተልከው እንዲሁ አካፍለህን የመጨረሻው ብናደርግ።
እንግዲህ አሉላ እንዳልከው ከዋናው ጠቅላላ ጉባኤ ጎን ለጎን የተለያዩ ጉባኤዎች፣ ውይይቶች፣ ደግሞ ንግግሮች እየተደረጉ ይገኛሉ። እንደ አንዱ ለመጥቀስ ያክል ለአሁኑ የተባበሩት መንግስታት ሰብአዊ ጉዳዮች ቅንጅት በምህጻሩ ኦቻ ከሀገራት ተወካዮች ጋር ተወያይቷል። የምስራቅ አፍሪካ የሰብአዊነት ምላሽ ይሰኛል የጉባኤው መጠሪያ። እንግዲህ በዚህ ውይይት ላይ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታዬ አጽቀሥላሴ የተናገሩት ንግግር፣ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ጉባኤ ኃላፊ ሰማንታ ፓወር ሳይቀሩ በትዊተር ገጻቸው ላይ አጋርተዋል። አምባሳደር ታዬ ምግብ ከመለመን የበለጠ ትልቅ ስቃይ የለም ብለዋል በንግግራቸው። እንግዲህ ሀገራቸው ውስጥ ያለውን ችግር ሲገልጹም ከተራበ ሰው ምግብ እየወሰድን እዚህ ለተራበ ሰው የምንሰጥበት ሁኔታ ላይ ደርሰናል ብለዋል እሳቸው። እንግዲህ ሌሎች ተያያዥ ጉዳዮች በተለይ በምስራቅ አፍሪካ በአፍሪካ ቀንድ ላይ የተጋረጠውን ድርቅና ረሃብ አስመልክተው ውይይቶች ተደርገዋል፣ ሀሳቦችም ተንሸራሽረዋል። ከዚህ ጋር በተያያዘ እንደ ማንሳት ካለብን መረሳት የሌለበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትዊተር ገጻቸው ላይ መሰል የረሃብና የድርቅ አደጋ የተጋረጠባቸው ሀገራትን ለመርዳት ከተደረጉ ርብርቦች መካከል አንዱ የዩክሬንን ጉዳይ አንስተዋል። እሳቸው ዩክሬን እንግዲህ በታላቅ ችግር ውስጥ ብትገኝም በሩሲያ ወረራ ምክንያት ለኢትዮጵያና ለሶማሊያ 50,000 ሜትሪክ ቶን እህል ልታቀርብ እንደተሰናዳች ገልጸዋል። አሉላ ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በቴክኖሎጂ ሽግግር በአጠቃላይ ደግሞ በምጣኔ ሀብት ጉዳዮች ላይ ሌሎች ውይይቶች እየተካሄዱ ይገኛሉ። አንዳንዱ በሚኖረኝ ቀሪ ቀን ውስጥ ለማካተት እንሞክራለን።
ባለፈው ሐሙስ የተካሄደውን የጉባኤውን ውሎ ነበር የተመለከት ነው። አሁን ደግሞ ትላንት አርብ የነበረውን መልከት ወደምናደርግበት እናመራለን። ሀብታሙ፣ ሰሞኑን ስናደርግ እንደነበረው አንኳር አንኳር ጭብጦችን ታጋራናለህ። ከዛሬው የጉባኤው ውሎ ክንውኖች አንዳንዱን ለማንሳት ያህል ሰዓቱ የደረሰ የሚመስለውን በተባበሩት መንግስታት የጸጥታው ምክር ቤት ተገቢው ክልና ለማግኘት በተደጋጋሚ የሚቀርበውን ጥያቄ ጨምሮ አህጉሪቱን በሚመለከቱ ጉዳዮች ላይ ምን ተነገረ? ምን ትኩረት እንዲሰጠው ተጠየቀ ይሆን? ከሱ ብንጀምር።
አሉላ፣ እንግዲህ ቀደም ብለህ አንተም እንደተቃቀስከው የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አፍሪካውያን መሪዎች አህጉሩን በሚመለከቱ ጉዳዮች ላይ ከሞላ ጎደል ተመሳሳይ ድምፅ ያሰሙበት ነበረ። እስከዛሬ ድረስ ባሉት ቆይታዎች ያሰሟቸው ንግግሮች እንደማሳያ መጥቀስ ይቻላል። በዋነኝነት አፍሪካ በጸጥታው ምክር ቤት ውስጥ ቋሚ መቀመጫ እንዲኖራት መጠየቁን ማሳያ ማድረግ እንችላለን። ይህ ጥያቄ በእርግጥ ዛሬ የተጀመረ አይደለም። ከአስር ጉባኤዎች በፊት ራሱ የአልጄሪያ የቀድሞ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ የጸጥታው ምክር ቤት አሰራር መከለስ፣ የዲሞክራሲ ባህልን መጎናጸፍ፣ አዳዲስ አባላትን ማካተት አለበት ሲሉ ተናግረው ነበረ። ከዚያ በኋላ እንግዲህ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ አፍሪካውያን መሪዎች አምስት ብቻ ቋሚ አባላት ያሉት ጸጥታው ምክር ቤት ስብጥርን የተመለከተ አስተያየት ሰጥተዋል። እነዚህ ሀገራት እንግዲህ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይና እንግሊዝ ናቸው። ሌሎቹ በየሁለት አመቱ የሚቀያየሩ አባላት ናቸው። በአሁኑ ጉባኤ ላይ ሁለት መሪዎችን በማሳያነት መጥቀስ እንችላለን። የመጀመሪያው የሴኔጋሉ ማኪ ሳል ናቸው። እሳቸው የጸጥታው ምክር ቤት የአሁኑ ስብጥር የምንኖርበትን ዓለም አያንጸባርቅም ሲሉ ተደምጠዋል። የአፍሪካን በተሻለ ሁኔታ በጸጥታው ምክር ቤት ልትወከል ይገባል ሲሉም እንግዲህ ጥሪ አቅርበዋል። እሳቸው ሌላው ማሳያችን የሚሆኑት የኬንያው መሪ ዊሊያም ሩቶ ናቸው። እሳቸው አፍሪካን በተመለከተ የሀገራት የትብብር ውሳኔ ሰጭነት ደካማ ነው ሲሉም ተናግረዋል። አፍሪካን በተመለከተ ለመጨረሻ ጊዜ ጠንካራ የሀገራት ስምምነት የነበረው በበርሊኑ ኮንፈረንስ ጊዜ ነው ሲሉም ተችተዋል። እንደምታስታውሰው አሉላ፣ አውሮፓውያን አፍሪካን ለመቀራመት የጠሩት ጉባኤ ነው የበርሊን ኮንፈረንስ 1889 ላይ። የአፍሪካን ውክልና በተመለከተ ሀገሬ በጸጥታው ምክር ቤት ውስጥ ጠንካራ የአፍሪካ ድምፅ እንዲገኝ ቁርጠኛ ናት ብለዋል። ምክር ቤቱ መሻሻል ዲሞክራሲያዊ መሆን እንዳለበትም አክለዋል። ቀደም ብለን የጠቀስነውን የአልጄሪያ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ ንግግር ያስታወሰ ይመስላል የእሳቸው ንግግር። እንግዲህ ዘንድሮው የአፍሪካ መሪዎች ጥሪ ከጸጥታው ምክር ቤት አባላትም ድጋፍ ያገኘ ይመስላል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካም ከላቲን አሜሪካም ሆነ ከካሪቢያን ሀገራት የጸጥታው ምክር ቤት ቋሚና ጊዜያዊ አባላት እንዲጨመሩ ድጋፍ እንደምታደርግ ሀገራቸው ተናግረዋል። ከዚህ በተጨማሪም የአየር ንብረት ጦስን በተመለከተ፣ ዓለም አቀፉን የምጣኔ ሀብት ልዩነትን በተመለከተ ከሞላ ጎደል ተመሳሳይ ስጋትና የመፍትሄ ጥያቄዎች በአፍሪካውያን መሪዎች ሲስተጋቡ ታይተዋል። እስከዛሬ ባለው ቆይታ አሉላ።
መልካም ሀብታሙ፣ እንዳልኩት በእርግጥ ጊዜው የደረሰ ይመስላል። ዓለም እየተስማማበት ነው። ብዙ ጊዜ ሲጠየቅ የቆየ ብዙ የሚያነጋግርም የተለዩ ለውጦችም የሚያመጣ መሆኑን ወደፊት በሚቀርቡ ዘገባዎችም እንመለከታለን። ወደ ሌላ ርዕስ ላሻግር። ሀብታሙ፣ በጊዜ ሽግሽግ ምክንያት የተናጋሪዎች ቀንና ሰዓት ቀደም ብሎ ከተነገረው መለዋወጡን ሰምተናል። ምናልባት በዚያው ምክንያት ሊሆን ይችላል የኢትዮጵያ መሪዎች በዛሬው ዕለት ይናገሩ ይሆናል የሚል ግምት ነበረ። ወደ ነገ መሻገሩ ተረድተናል። ማነው ተናጋሪው ኢትዮጵያን ወክሎ? ጋዜጠኛ እጅ የደረሱ ከወዲሁ ልታጋራን የሚችል ሊነሱ ይችላሉ የሚባሉ ጭብጦችም ካሉ?
ያው አሁን ቀደም ብለህ እንደጠቀስከው ኢትዮጵያን የወከሉት አመራር ንግግር ያደርጋሉ ተብሎ የተጠበቀው በዛሬው ቀን ነበረ። ግን ትናንት አመሻሹን በወጣው የንግግር ድልድል መሰረት የኢትዮጵያ ተወካይ ነገ በኒውዮርክ አቆጣጠር ማለዳ ላይ ንግግር ያደርጋሉ ተብሎ የሚጠበቀው። ተናጋሪው ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መሆናቸውን ነው የመርሃ ግብር መግለጫ የሚያሳየው። የንግግራቸው ማጠንጠኛ ምን እንደሚመስል እንግዲህ ኦፊሳላዊ ጥቆማ የለም። ሆኖም ከጠቅላላ ጉባኤው ባህል አንጻር ሀገሪቱን የገጠሙ ችግሮችና ዓለም አቀፍ ማህበረሰብ ርብርብ የሚጠይቁ ጉዳዮችን ያነሳሉ ተብሎ ይጠበቃል። እንደሚታወቀው ኢትዮጵያ በእርስ በርስ ጦርነት፣ በድርቅና በሌሎች ችግሮች ስትናጥ እንደመክረሟ ከእርሷ ጋር የተገናኙ ከዚህ ጋር የተገናኙ ጉዳቶችንና የመፍትሄ ሀሳቦችን ይጠቁማሉ ተብሎ ይጠበቃል። በነገራችን ላይ አሉላ፣ በነገ ዕለት የግብጽ ተወካይም የውጭ ጉዳይ ሚኒስትሩ ሰመህ ሽኩሪ ናቸው ኢትዮጵያን ተከትለው ንግግር ያደርጋሉ ተብሎ ይጠበቃል። በታላቁ ህዳሴ ግድብ ፍጥጫ ውስጥ የሰነበቱት ሀገራት በነገው ንግግራቸው ይህን ያስተጋቡ እንደሆነ እንግዲህ አብረን የምናየው የምናዳምጥ ይሆናል ማለት ነው። አሉላ፣
ግሩም ብዙ ትኩረት የሚስብ ይመስለኛል። በጠቃቀስካቸው አበይት ምክንያቶች ሳቢያ ለኢትዮጵያውያንም የኢትዮጵያ ውክልና የሚታይበት ነው። የመጨረሻውን ሀሳብ ሀብታሙ፣ ዓለም ወጣቶች እየሆነች ነው። ይበልጡን ደግሞ በአፍሪካ ወጣቶች ቁጥራቸው ከፍተኛ ደረጃ በደረሰበት ዘመን ይሄ ጉባኤ የአዋቂዎች ብቻ ስብስብ፣ ስለ አዋቂዎች ብቻ የሚነገር ነው ወይስ የወጣቶች ጉዳይም ትኩረት እያገኙ ነው? የወጣቶች ፕሮግራም አዘጋጅ እንደመሆንህ ብዙ ቀልብ ሰጥተህ እንደምትከታተለው ገምታለሁ። እሱን የመጨረሻ እናድርገው መታካፍለን ካለ
መልካም አሉላ። እንግዲህ የተባበሩት መንግስታት ድርጅት ከዓለም ህዝብ ግማሹ ከ30 አመት በታች የሆነ ወጣት ነው ሲል ቀደም ብሎ ጠቅሷል። ስለዚህ ዛሬ ላይ የሚነሱት ሀሳቦች ባንም ሆነ በገጽታ መንገድ ወጣቶችን መመልከታቸው መንካታቸው አልቀረም። ነገር ግን ወጣቶችን በቀጥታ የሚነኩ ጉዳዮች ተነስተዋል። የመጀመሪያው የትምህርት ጉዳይ ነው። እንደውም የትምህርትን ጉዳይ የተመለከተ የተነጠለ ጉባኤ ከሰሞኑ ተደርጓል። ከመስከረም 16-19 የነበረ ጉባኤ ነው። የትምህርት ሽግግር ጉባኤ የተሰኘ ነበረ። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ-19 ቫይረስ በትምህርት ስርዓት ታይቶ የማይታወቅ ጉዳት ማድረሱ ተነግሯል። የትምህርት ሂደትን 20 አመት ነው ወደኋላ እንደጎተተው የተነገረው። በዓለም ላይ ከ90% በላይ ህጻናት በኮቪድ ምክንያት ከትምህርታቸው ተቆራርጠዋል ተብሏል። በዚህ ምክንያት በርካታ ተማሪዎች በተለይ ደግሞ በሴቶችና በወጣት ሴቶች ላይ ቋሚ ወይንም ደግሞ ለዘመናት የሚሸጋገር ጠባሳና ተጽዕኖ እንዳሳደረ ተገልጿል። ይሄ የትምህርት ጉባኤ በትምህርት ላይ የተፈጠረውን ዓለም አቀፍ ቀውስ በምን መልኩ መመከት እንደሚገባም ምክክር የቀረበበት ሀሳቦች የተንሸራሸሩበት ነበረም። ፍትሐዊ፣ አካታች፣ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች ተወስተዋል። እንደው ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በሌሎች ጉዳዮች ላይም የተደረጉ ስብሰባዎች፣ ምክክሮች ነበሩ። ለማሳያነት ግን ይህንን ጠቅሻለሁ። አሉላ
ሀብታሙ አመሰግናለሁ። በርከት ባሉት አንኳር አንኳር የውይይት ሀሳቦች በስርቆሽ ከጉባኤው አዳራሽ አስገብተህናል። በመድረኩ የቀረቡትን ዝግጅቶች አሳይተህናል። በመጪዎቹ ቀናትም እንዲሁ እንደምንጋራ ወዲህ ከተመለስክም በኋላ ሰፋ ያለ ዘገባ እንደሚኖርህ ገምታለሁ። በነገው ዕለት የሚኖረውን ለኢትዮጵያውያን አድማጮች የተለየ ትኩረት የሚሰጠውንም እዳመችነቱ እናስተናግዳለን። እንግዲህ ብዙ ሩጫ ይጠብቅሃልና አሁንም በዚሁ እንሰናበት። አመሰግናለሁ። መልካም ቀን ሀብታሙ።
አመሰግናለሁ አሉላ። መልካም ምሽት አድማጮቻችን።
አድማጮች፣ የኢትዮጵያ ተወካይ ምክትል ጠቅላይ ሚኒስትር ደመቀ መኮንን ቀደም ብለን እንደጠቆምነው ዛሬ እንደሚናገሩ በፕሮግራሙ ላይ ሰፍሯል። ንግግራቸውን ተከታትለን ዝርዝሩን በተከታይ ፕሮግራሞቻችን እናቀርባለን። የተከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተከታዩ ቅንብር ደግሞ ወደ ትግራይ እንሻገር። ድጋሚ ባገረሸው የሰሜን ኢትዮጵያው ጦርነት ስጋትና ተስፋ መቁረጥ እንዳስከተለባቸው አንዳንድ የመቀሌ ከተማ ነዋሪ የሆኑ ወጣቶችና ተፈናቃዮች ለአሜሪካ ድምፅ አስታወቁ ይለናል የመቀሌው ዘጋቢያችን ሙሉጌታ አጽብሃ። የሰላም ዋጋዋ ውድ ነው፣ ሰላም እንሻለን ሲሉ ማስታወቃቸውንም ዘግቧል። እንደሚከተለው ያቀርበዋል።
ለወራት ቆሞ የነበረው ግጭት ዳግም ካገረሸ ወዲህ አስመልክቶም አስተያየት ከሰጡን ወጣቶች አንዱ ከምዕራብ ትግራይ ዳንሻ ተፈናቅሎ መቀለ ከተማ ተፈናቃዮች ማዕከል የሚገኝ አታክልት ጣዕመ የተባለ ወጣት በጦርነቱ ምክንያት ስራ ወጥቶ ከሰው እጅ ጠባቂ እንደሆነ ይናገራል።
ጦርነቱ ከተጀመረ ያው ከብዙ ወጣ ውረድ ተፈናቅለን እቂያችን ትተን ከዚህ ከመቀለ ከተማ ጊዜያዊ መጠለያ እንገኛለን። ከጦርነቱ በፊት ራሳችን ችለን ተምረን የራሳችን ስራ ነበረን። ደና የሆነ የገቢ ምንጭ ነበረ ማለት ነው። ከጦርነቱ በኋላ ግን ያው ከመንግስትም ከዓለም ማህበረሰብ ጠባቂዎች ምናል። በአጠቃላይ ጦርነቱ ቁጥር አንድ የሚበላውና የሚያጠቃው ለወጣት ነው። ምክንያቱም ወጣት የወጣት ኃይል ሰው ነው ወደ ጦርነቱ የሚገባና በወጣት ላይ በጣም ትልቅ የሆነ ተጽዕኖ አለው።
ካሁን በፊት ግጭት ቆሞ ስለ ሰላም እየተወራ በነበረበት ጊዜ ተስፋ አድርገን ነበር ያለ ሲሆን አሁንም ለወጣቶች ህይወትና ቀጣይ ተስፋ መፍትሄው ሰላማዊ ውይይት ሊሆን ይገባል ብሏል።
ጦርነቱ ቆም ብሎ ለተወሰኑ ለአምስት ወራት የሚያህል የተኩስ አቁም ነበርና ደና ነበር፣ ተስፋ ነበር። ህዝቡ ወደ ቀየው እንዲመለስ፣ ሰላም እንዲወርድ፣ እርቅ ሰላም እንዲወርድ፣ እንዲታረቁ ታስቦ ነበር። ግን አልሆነም። ከጥቂት ሳምንታት በነሐሴ 18 ዳግመኛ ጦርነቱ ተነስቷል። ለወጣት በጣም እንደሚያጠቃና ከባድ ነው እና እርቀ ሰላም ቢወርድ አገራችን ሰላም ቢያረገው ደስ ይለኛል።
የኤርትራ ኃይልም ከትግራይ ሊወጣ ይገባል ሲል ተናግሯል። ተኬን ብርሃነ የተባለች ከሴቲት ሑመራ ተፈናቅላ የመጣች ወጣት በበኩሏ
ተመዛቢለ ኣብ ከተማ መቐለ ምዕቆዊ ይርከብ بعلي سريحة بعلي عصي زخل زنوركو
تفناكي يمتشي ازيه مغلا تفناكي اوش معكل اقنيالو راسين سريحي راسين اچل نبر اهونجن كامنجستنا بيتسل اجوالي كالو با ديبلومات امرقي اسرالاي نبركو بارك ات ديگريم اي يتماركو نبر بات ارونتو مكنات اقوار جوالو نويالتشو اسوام قجتو بسلام اوييت لفتا اقبال بلالتش
كاب زوغ منم زركب تقم سلازي اللم زوغ دويلو كلو بسلام سلام تزيف التحقاو
كزيوغيا يميقن اتقم سلاليلا يهوغيا قمو بسلاموي منقد بيفتا سلام كوهنا بوهالا دقمو اندنا برنو بسراتشن تسمارتن يوتاتشن اندن لووتنو يمن فلقو نويالتشو بعد دقرات انفرسي استماري هنو بمقال انفرسي يولتنيا دقري تماريين ببرا كواني تسفاية تبال ببقلوم تورنتو يادر سبت تتنو اندي هابرار رال
يعني تارجيت او نيالو تارجيتي بكان اندي لمورات بيشا انداس عدرقو نيال مالتنو ከም በፊት ኖርማል ስራ ላይ ያለው ማለት አገሪቱ በተረጋጋ ሁኔታ በነበረችበት ጊዜ ማለት ነው። ከጦርነት በፊት በቀን 3 የብልጭ ስለ መክሰስ ወይም ስለ ጁስ ወር የትጋ ሄጄ ቡና አልጠጣ የሚል ተጨማሪ ፍላጎት ነበር። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ እዛ ድረስ እንደወርድ አድርጎኛል። ኦልሞስት ራሴን ማጥቻለሁ። ከራሴ አልፎ ደግሞ ቤተሰቦቼ ላይ ጫና አድርሷል። እኔ ነበርኩ እናቴን ማግዛት ካስተማርነት በተጨማሪ ሌላ ስራዎችን ሰራ ነበርና እኔ ነበር ማግዛት አይደለም ለሷ ለራሴም ሊሆን አልቻልኩም።
ጦርነቱ በወጣቶች ያለው ጉዳት ደግሞ እንዲህ ይገልጻዋል።
አንድ ትውልድ እንደ ትውልድ እንዲጠፋ ምክንያት የሆነ ነው ጦርነቱ። አሁን ጦርነት ላይ ያለው በሁለቱም ሳይድ ያለው ተዋጊ ኃይል ወጣት ነው አብዛኛው። እነን ወጣት የሆነ ተስፋ ነበረው በራሱ የፈጠረው ተስፋና በሀገሪቱ የተጣለበት ተስፋ ነበር። እነን ተስፋ ጠፍቶ የእሳት እራት እየሆነ ነው። መስዋዕትነት አለ። በየትኛው ነው ብዙ በየትኛው ነው ጥቂት መስዋዕትነት? እሱ እንዳለ ሆኖ ትውልድ እንደ ትውልድ እየጠፋ ነው። ኖሮ እንዳልኖረ እየሆነ ነው ማለት ተፈጥሮ እንዳልተፈጠረ በምን ምክንያት? በጦርነት ምክንያት ማለት ነው። ሶ ይሄ ጦርነት ወጣቶች ላይ እያደረሰው ያለው ጉዳት እንዲ ነው ተብሎ የሚገለጽ አይደለም።
ከዋኒ በሰጠው አስተያየት መፍትሄው ሰላም ብቻ ነው ብሏል።
መጥፈውና ጥሩን አይተናል። አሁን አንድ አማራጭ ብቻ ነው ያለ። ትውልድ እንደ ትውልድ እንዲቀጥል ሰውም ሰው ሆኖ የፈለገውን ነገር በልቶ ጠጥቶ ተረጋግቶ ወደ ስራውን ሄዶ ወደ ቤቱ በሰላም እንዲመለስ አንድ አማራጭ ብቻ ነው ያለን። እሱም ሰላም ነው ብዬ ነው ማስበው። እንደኔ ሰላም የመጨረሻውም የመጀመሪያውም አማራጭ መሆን አለበት ብዬ ነው ማስበው። ሌላው እንደ አማራጭ አልወስደውም። ጦርነት ትውልድ እንደ ትውልድ እንዲጠፋ ያደረገ ነው። ስፔሻሊ ወጣቶች ላይ ትልቅ ጫና። አንተ ያገር ተረካቢ ነህ ብለህ አደራ ስትሰጠው አገሪቱ እንድታድግ እንጂ ወደ አዘቅት እንድትገባ አይደለምና ወደ ሰላም መግባት አለበት ብዬ ነው ማስበው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ጉዞ ወደ ጨረቃ። የዩናይትድ ስቴትስ የህዋ ምርምር ጉዞ ጨረቃ ላይ ሰው ማሳረፍ ከቻለ እነሆ ከ50 ዓመታት በላይ ሆኖታል። ላለፉት 50 ዓመታትም ወደ ጨረቃ ተመልሶ መሄድ አልተቻለም ወይም አልተፈለገም። ከ50 ዓመታት በኋላ ዛሬ ምን እየተሰራ ይሆን? በቀጣዩ ሳይንስና ቴክኖሎጂ ቅኝት በፈቃዱ ሞረዳ በጉዳዩ ላይ ማብራሪያ የሚሰጡ የህዋ ሳይንስ ባለሙያ እንግዳ ይዞልን ቀርቧል።
የዩናይትድ ስቴትስ የህዋ ምርምር ተቋም ናሳ ከ50 ዓመታት ቆይታ በኋላ ወደ ጨረቃ ሰው ለመላክ ዝግጅት ላይ ይገኛል። ከ50 ዓመታት በፊት የነበረው የአፖሎ ተልዕኮ ነው። 6 አፖሎዎች ሄደዋል። ለምን 50 ዓመት ቆየ የሚለው ጥያቄ ሰፊ ትንታኔን የሚፈልግ ጉዳይ ነው። ባጭሩ ግን የአፖሎ ተልዕኮ ያጭር ጊዜ ይቅን ነበር። ቴክኖሎጂውም ለዛው ላጭር ጊዜ የተዘጋጀ ነበር። ዋናው ግን የዩናይትድ ስቴትስ መንግስት የተፈር ምርምር ስራ ለመሬት ቅርብ በሆኑ ቦታዎች ላይ ትኩረት እንዲደረግ በመፈለጉ ነው። ገንዘቡን የሚፈቅደው ኮንግረስ ለረጅም ርቀት ምርምሮችና ጉዞዎች ባጀት መያዝ አልፈለገም። ቀስ ተብሎ ከቅርብ ወደ ሩቅ መሄድ ያስፈልጋል ተብሎ የጨረቃ ጉዞ ተገታ። አሁን ግን ጊዜው ፈቀደና የጨረቃ ጉዞ ተጀምሯል። የአሁኑ ተልዕኮ አርቴምስ ይባላል። ይሄኛው ተልዕኮም እንደ አፖሎ ሁሉ የተለያዩ ደረጃዎች አሉት። አርቴምስ 1፣ 2፣ 3 እያለ የሚቀጥል ነው። የአርተምስ አንድ መንኮራኩር ባለፈው ናሴ ይወነጨፋል ተብሎ ብቁ ሳይሆን በመቅረቱ ጊዜው ተራዘመ። አሁን ለሴፕተምበር 27 ወይም ለመስከረም 17 ቀን ቀጠሮ ተይዟል። የመስቀለት መሆኑ ነው። ካልሆነም ኦክቶበር 2 ወይም መስከረም 22 ይሆናል ተብሏል። ጉዞው ከእቅዱ ለምን ተጓተተ? የአርተምስ አንድ ተልዕኮ ምንድን ነው? ለሚሉና ሌሎች ተመሳሳይ ጥያቄዎች እንግዳ ጋብዘናል። እንግዳችን ዶክተር ጥላይ ታደሰ በናሳ ጆንሰን የጠፈር ማዕከል የህዋ አየር ንብረት ተመራማሪ ሳይንቲስት ናቸው። የአርተምስ አንድ ተልዕኮ ምንድን ነው ከሚለው እንነሳለን።
አርተምስ ራሱ ፕሮግራሙ ራሱ በተለይ አርተምስ የመጀመሪያው የሙከራ ስራ ነው። ሙከራ ነው። ሙሉን ሚሽኑ ራሱ ቴስት ሚሽን ነው። ቴስት ሚሽን ከመሆኑ የተነሳ ለምሳሌ ኦራየን ቬክል አለ። ኦራየን በቬክሉ የሰዎች የሂመን ሞጁል ክሩ ሞጁል እንለዋለን። ሰዎች የሚቀመጡበት ክፍል ነው። ይሄ ክፍል በአፖሎ ዘመን የነበረን የሂመን ሞጁል በጣም የተለየ ነው። በጣም ሃይሊ ኮምፒውተራይዝድ የሆነ ነው። እንደገና ደግሞ ከግራውንድ ሲስተም ጋር በጣም የሚገናኝባቸው ብዙ ነገሮች አሉ። እነኚህ ነገሮች ሁሉ በአብዛኛው አውቶማቲክ ናቸው። በቃ ራሳቸውን በራሳቸው አጀስት የሚያደርጉ ናቸው እና ብዙ ነገር የተሰራበት ነው አርተምስ። ከሳተላይቱ ጀምሮ፣ ከሮኬቱ ጀምሮ፣ ከኤስኤልኤስ ጀምሮ። ኤስኤልኤስ ማለት ስፔስ ላውንች ሲስተም ነው። በጣም ግዙፍ ሮኬት ነው። ይሄ ሮኬትም መጀመሪያ ሳተርን ከነበረን የአፖሎ ዘመን የነበረን ሳተላይት ሮኬት የተለየ ነው። እንግዲህ አሁን ሲስተሙን ለመሞከር ነው የመጀመሪያው አቴምፕት ነው የምንለው። አቴምፕት ሙከራ ማለት ነው። ሙከራ እስከሆነ ድረስ የሙከራ ዊንዶዎች ይሰራሉ፣ ክፍተቶች ይሰሩና በዚህን ቀን ይሄን ያህል ደቂቃ እንጠብቀዋለን፣ ይሄን ሰዓት ያህል እንጠብቀዋለን። በዛው ሲስተሙ የተፈለገውን የሚያስፈልገውን ለጉዞ የሚያስፈልገውን ኃይልና ጉልበት ካላቀዳጀ ስክራምብል ይሉታል። ያው በቃ ፉርሽ እንዲሆን ወይም ደግሞ ያደርጉታል። ሙከራ አካል ስለሆነ ይሄ ይቀጥላል። አሁንም በሚቀጥለው ሙከራ እስከሆነ ድረስ አንድ ብልሽ አንድ ነገር ሊገኝ ይችላል፣ ፊክስ ይደረጋል። በአሁኑ እንግዲህ ኤስኤልኤስ አራት ኢንጂኖች አሉት። አራት በጣም ግዙፍ የሆኑ ኢንጂኖች አሉት፣ ሞተሮች አሉት። እነኚህ ሞተሮች በጣም ግዙፍ ናቸው እና ሪፕሊካው እዚህ ጆንሰን ስፔስ ሴንተር ይገኛል። በጣም ትልቆች ናቸው። እንደገና ደግሞ ሁለት በግራና በቀኝ ያሉ ቡስተርስ አሉ። በጣም ሂውጅ የሆኑ ቡስተርስ ናቸው። ከኢንጂኑ ቡስተሮቹ የመጀመሪያዎቹን ጥቂት ጉዞዎች ቡስተሮቹ ናቸው ይዘው የሚሄዱት። ሁለት ደቂቃ ተከትለው ሄዱና ይገነጠላሉ። ሶሊድ ቡስተርስ ናቸው። እንግዲህ ሁለቱ ሶሊድ ቡስተርስ ወደ በአጠቃላይ 14 ሚሊየን ኒውተን ፎርስ ነው ኃይል ነው የሚሰጡት ለሮኬቱ አንድ ላይ ለማንሳት እና ከኢንጂኑ አንደኛው በትክክል የተፈለገበትን የፕሬዠር ወይም ደግሞ ግፊት እያሳየ አይደለም። ያም ደግሞ ሃይድሮጂን ደግሞ በፓዱን ላውንችን ፓዱ ላይ እና ሮኬቱን የሚያገናኝ ቫልቮች አሉ። እነኛ ችግር ስለተፈጠረባቸው ነው። እነሱን እንግዲህ ኦልሬዲ ቬክሉ ወደ ቬክል አሰምብሊ ቢልዲንግ ተመልሶ ያንን ቼክ ተደርጎ አሁን ወደ ፓዱ ገብቶ ወደ ላውንች ወደሚደረግበት ሳይት ኦልሬዲ ሄዷል።
የአርተምስ አንድ ጉዞ ሰፕተምበር 27 ወይም ኦክቶበር 2 ላለመሳካቱ ምን ማስተማመኛ አለ?
እንግዲህ ሙከራ እስከመሆን ድረስ አብዛኛውን ነገር ክሊር አርጎ አልፏል። በተለይ ሃይድሮጂኑ ችግር ነው። ሃይድሮጂን እንግዲህ ሃይድሮጂን ቡስተርስ ሃይድሮጂን ፊውል በአብዛኛው ችግር አለበት። ምክንያቱም ሃይድሮጂን በጣም በዚህ በምናቃቸው ንጥረ ነገሮች ውስጥ ወይም ደግሞ ባለነው በዚህ በአጽናፈ ዓለም ውስጥ በጣም የመጨረሻው ኤሌመንት ሃይድሮጂን ነው። ሃይድሮጂንን ማኔጅ ማድረግ በጣም ከባድ ነው። ምክንያቱም ሃይድሮጂን ወደ -400 ዲግሪ ነው ማቀዝቀዝ ያለብን። እንደገና ያንን ስታደርግ ያንን ቴምፕሬቸር ለማውረድ ሌሎ አብረው ተያዙት ኮንቴይነሮቹም ራሳቸው አፌክትድ ይሆናሉ እና ያ ቴምፕሬቸር ብዙውንም ቴክኒካል ፓርቱንም ሊያፋልስ ይችላል እና ይሄ ሁሉ እንትን ተደርጎ ነው ታይቶ ነው ጉዞ የሚደረገው እና ሆፕፉሊ የአሁኑ ይሳካል ብዬ እጠብቃለሁ።
አርተምስ አንድ ጨረቃ ላይ ያርፋል። ዶክተር ጥላዬ መልሳላቸው።
ምንድነው የሚያደርገው አርተምስ? አሁን ከምድር እንደተተኮሰ አንዴ ምድርን ይዞርና ከምድር ወጥቶ ወደ ትራንስሉናር ኢጀክሽን እንለዋለን። ትራንስሉናር ኢጀክሽን ማለት ከምድር ኦርቢት ወጥቶ ወደ ጨረቃ ኦርቢት ይገባል። ወደ ጨረቃ ኦርቢት ከገባ በኋላ ጨረቃን ዞሮ ተመልሶ ይመጣል። አያርፍም ማለት ነው። እንግዲህ ጨረቃን ሲዞር ወደ አጠቃላይ ሚሽኑ 42 ቀኖችን ይቆያል ተብሎ ነው የሚገመተው። ከ26 እስከ 42 ነው ቀኖች ውስጥ የተደረጉት። ምክንያቱም እንደ ሁኔታው ደብል ሉፕ የሚያስፈልግ ከሆነ እንደገና ጨረቃን ይዞራል። ጨረቃን ደግሞ በጣም በከፍተኛ ርቀት ከጨረቃ በጀርባው በጣም በከፍተኛ ርቀት የሰው ልጅ እስካሁን ድረስ በዛ ሄዶ አያውቅም ወይ መሳሪያዎቹን ልኮ አያውቅም። በዛ ከፍተኛ ርቀት ላይም ጨረቃን ተሽከርክሮ ነው ወደ ምድር የሚመለሰው። የአርተሚስ ሚሽን ዋናው ዓላማው ሲስተሙን ለመለካት ነው።
እንደተባለው አርተምስ አንድ ጨረቃ ላይ አያርፍም። በ62 ማይል ርቀት ላይ አንጃቦ ይመለሳል። ከዚህ ተልእኮ ጋር በመጠናቸው ጥቃቅን የሆኑ ግን በርካታ የምርምር ስራዎችን የሚሰሩ መሳሪያዎች አብረው ይላካሉ። መሳሪያዎች ብቻ አይደሉም፣ 3 ምስለ ሰው ወይም አሻንጉሊቶችም ይሄዳሉ። አንድ ወንድና 2 ሴቶች ምን ይሰራሉ?
3 አሻንጉሊቶች በኦራዮን ውስጥ አሉ። ኦራዮን ቬይክል ውስጥ የኮማንዲንግ ወንበር ላይ ወይም ደግሞ ኮማንደር ወይም ደግሞ የበረራ አዛዡ የሚቀመጥበት ወንበር ላይ የሚቀመጥ አሻንጉሊት አለ። የአሻንጉሊት የተለያዩ ቫይብሬሽን ቴስት ቬስቶችን ያደርጋል። ለምሳሌ በፍንዳታውን ሰዓት ይሁን ከምድር ሲነሳ እንደገና ደግሞ በተለያዩ ኦርቢታል ኢንሰርሽኖች በተለያዩ እንትኖች ሰዓት ላይ የሚኖረውን ቫይብሬሽን የሚለካ መሳሪያዎችን ለብሶ ነው አንደኛው ሮቦት የሚሄደው። ምንድን ነው አሻንጉሊት የሚሄደው ማንክንስ እንላቸዋለን። ሁለት ደግሞ ጾታቸው በሴት የተሰሩ በሴት መልክ የተሰሩ ማለትም ለብረስ ጡታ ያላቸው ማለት ነው የተሰሩ 2 አሻንጉሊቶች አሉ። ስማቸው ዞራ እና ሄልጋ ይባላሉ። እነኚህ ሁለቱም ቬስት ያደርጋሉ። አስትሮራድ ቬስት ይባላል። ይህ ቬስት ራዲሽንን የሚለካ ነው። አንደኛዋ ያለ ቬስት ነው የምትቀመጠው፣ አንደኛዋ ቬስቱን ታደርጋለች። እንደገና ደግሞ እያንዳንዱ ሰውነታቸው ውስጥ ሴንስቲቭ የሆኑ ኦርጋኖቻቸው ውስጥ ዶሲሜተሮች ተቀምጠዋል። ዶሲሜተርስ ማለት ራዲሽን የሚለኩ መሳሪያዎች ናቸው። ስለዚህ ሄልጋ ምን ያህል አግኝታለች፣ ያችኛዋ ምን ያህል አላገኘችም፣ ያችኛዋ የቬስት ስለለበሰች የሚለውና ቬስቱ ምን ያህል ራዲሽንን ሊከላከል የሚችለው የሚለውንም ኤክስፐሪመንት ወይም ደግሞ ሙከራ ይሰራ። ብዙ አይነት ተመሳሳይ ሙከራዎች የሚደረጉበት ሚሽን ነው። አርተምስ አንድ በጣም ትልቅ ሚሽን ነው።
አርተምስ አንድ የሙከራ በረራ ካበቃ በኋላ የአርተምስ 2 ይቀጥላል። ሁለተኛው ተልእኮ ሰው ወይንም አስትሮኖት ይዞ ይሄዳል። 4 አስትሮኖቶች ጨረቃ ላይ አንዣበው ይመለሳሉ፣ አይወርዱም። የሁለተኛው ተልእኮ ከተሳካ በኋላ አርተምስ 3 ይቀጥላል። ይሄኛው አስትሮኖቶችን ይዞ ይሄዳል። 2 አስትሮኖቶች መንኮራኮሩ ላይ ሲቆዩ፣ 2 ግን ወርደው ለ9 ቀናት ጨረቃ ላይ ቆይተው ያገኙትን ይዘው ወደ መሬት ይመለሳሉ። ከ4 አስትሮኖቶች አንደኛው ጥቁር ወይም ጥቁር ሴት መሆን እንደሚችል ይገመታል። ይህም ነጭ ያልሆነ ሰው ጨረቃ ላይ ሲያርፍ በታሪክ ውስጥ አዲስ ምዕራፍ ይሆናል። ሩቅ አይደለም፣ ከ3 እስከ 4 ዓመታት ቢወስድ ነው። ሁላችንንም እዛ ደርሰን ለማየት ያብቃል። ዶክተር ጥላዬን በእናንተ ስም እናመሰግናለን።
በፍቃዱንና እንግዳውን ዶክተር ጥላሁን ታደሰን እናመሰግናለን። አድማጮች እዚህ ግድም በተከታዩ ሙዚቃ ዘና እንላለን። ሚካኤል በላይነህ ነው ስውድሽ እያለ የሚጫወትልን።
የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው። እንደ ጽጌረዳ እንደ አደይ አበባ እንደ ከርቤ ብርቱ እንደ ሎሚ ሽታ አበባ እንዳየን እኔ ወድሻለሁ ፍቅርሽን በፍቅሬ በፍቅርሽ ልቅመሰው። She will tell her. የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽም በአይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው።
ሚካኤል በላይነህን ለግሩም ስልቱ ላመስግንና ወደ ተከታዩ ዝግጅት ልውሰዳችሁ። ከአንድ ባህላዊ ጨዋታ ጋር ያስተዋውቀናል። ጎቤና ሽኖዬ የጭጋጋማው ክረምት ወራት አልፎ የጸደይ ወቅት መግባቱን ተከትሎ የሚከወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች እንደሚዘወተርም ተጠቁሟል። ወጣቶች ይህን ጨዋታ የሚጫወቱት በየቤቱና በየመንገዱ ቡድን በቡድን በመሆን አንድ ላይ ተሰባስበው ሲሆን የመተጫጫ መድረክ እንደሆነም ያነጋገርናቸው ወጣቶች ያስረዳሉ። ይህ ባህላዊ ጨዋታ የአዲስ መንፈስና የተስፋ ተምሳሌት ተደርጎም እንደሚታወቅ ወጣቶቹ ይገልጻሉ። ፀሐይ ዳምጠው ናት ያሰናዳችው፣ እንደሚከተለው ይቀርባል።
በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖዬ ጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫውታው ዓላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ሲጠባ የምስራች የሚያበስሩበት ጫውታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎበና ሽኖ የጫውታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየአመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጫውታ ታሪካዊ ዳራ ሲገልጽ
የኦሮሞ ማህበረሰብ በውስጡ ከፈጠራቸው በገዳው ስርዓት ውስጥ ከፈጠራቸው ሴቶች አሉ ዘመንን የሚቀበልበት ስርዓት። ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ጆሮና ቀሪዎች ላይ። የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጫወታ ነው ማለት ነው።
ወጣት ሰላም መስፍን በየአመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደምጫወቱ ገልጻለች።
እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየአመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት እና እንቁጣጣሽ ማለት ደስ ይላል። ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው ያው ከ15 ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ግሩፕም በስራም በተለያየ ምክንያት ነው የሚሄደው። ሰው ጋር ስንሄድ ይዘን የምንሄደው በእጅ የሚያዝ አለ ቄጠማ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ። በየቤቱ የተለያየ ነገር ነው በባህላቸው የሚገልጹልን።
እስኪ ሲቴሩ ሲጨፍሩ ምን ብላችሁ የሚጨፍሩት?
ኖዬ አሺ ኖዬ ካሜ አመስቀሎዬ ቤንኩኒ ቡኪፋና ቤንኩኒ ቡኪፋን ጉጉዳያ የዱሜ ጢጢኖ ጉዲፋን ሰያናያ ሰያና ዳዳርባብከራያና
ወጣት ፈልመታ ደረጄ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል።
ጎቤ ከነ የጋኩም አርጋጅተን ረጫላት ከንከበጁ ቄሮ ፍቀሬዳ ቄሮ ፍቀሬ ጀቹን ከንንፉኔ ሎኪን ከንኔሩም ነዳ።
ጎቤን እንደምትመለከቱ በአብዛኛው የሚያከብሩት ወጣቶች ናቸው፣ ወንዶችም ሴቶችም። ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በማሊ እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል።
ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫወታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ሲል ወጣት ብሩክ ይናገራል።
ይናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ህዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መለወጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ ዓላማ። ሌላው ይህ ካርኒቫል በሀገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባህሎች ይህንን ገጸ በረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በሀገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርብናል። ከዚህ ውጭ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን እንፈልጋለን። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ።
በዚህ ባህላዊ ጨዋታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየአመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ሲሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ህዝብ መገለጫ ነው። እንደ ጎበና ሽኖዬ ያሉ የኦሮሞ ህዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በአለም ቅርስነት ቢመዘገቡ ጥሩ ይመስለናል ሲሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ቅንብር ደግሞ ወደ ድሬዳዋ እንሻገራለን። በድሬዳዋ ከተማ አንድ ለየት ያለ የቆሻሻ ማብለያ ተከፍቷል ለናል አዲስ ቸኮል ከስፍራው ባጠናቀረልን ተከታዩ ዘገባ። ይህ ድርጅት በድሬዳዋ ከተማ በጽዳት ስራ የተሰማሩ ሰዎች የስራ አድልም ፈጥሯል ይለናል አዲስ።
በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደመጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል።
ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም፣ ዲግሬድ አያደርግም እና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለ።
የአይላንድ ኮዳዎችን መልሶ ጥቅም ላይ ለመዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው ይህ ፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው።
ምርቱንም 90% ለዓለም አቀፍ 10% ለሀገር ውስጥ ገበያ ለመዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር
ፋብሪካው ግብዓቶቹን በወጣቶችና ሌሎችም ስራዎች አማካኝነት ከየአካባቢው የሚሰበስብ በመሆኑ እስከ 10,000 ለሚሆኑ ሰዎች የስራ ዕድል እንደሚፈጥርና ከድሬዳዋ አልፎ ሐረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ኮዳዎች መልሶ ጥቅም ላይ መዋል አቅም እንዳለው ነው አቶ አበበ የሚናገረው።
አሁን ላይ ከ30 የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል። ለኛም እያስረከቡ ነው ያሉት። ይሄ አሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል። በዚህ የስራ ዕድል ተጠቃሚ የሚሆኑ ማለት ነው።
ከድሬዳዋ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶችን የማሳተፍ እንደሱ አይነት ዝግጅቶች አሉ። ምስራቅ ሐረርጌ
ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው። ሐረርን፣ ድሬዳዋን፣ ጅጅጋን አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው። አካባቢያችን በጣም ፕላስቲክ ቆሻሻዎች፣ የውሃ ኮዳዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ነው። ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት።
የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ።
የሃይላንድ ኮዳዎችንም እየሰበሰብ ትሄጃለች?
በኪሎ 6 ብር ነው
የምትሸጪው ማለት ነው? በቀን ምን ያህል ኪሎ ትሰበስቢያለች?
ኪሎን በብዛት አላውቀውም፣ ግን ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቀውም።
በሳምንት ሲሆን
ሁለት
ሰንዘሪና ምናምን ሰብስ አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው።
አጎበር
እሱ ስንት ኪሎ ይይዛል?
43 ኪሎ።
ስለዚህ በሳምንት እሱ ሁለት እሱ ትሰበስብ ያለች ስንት ኪሎ ይይዛል? እሱ
43
ኪሎ 43 ኪሎ በ6 የሱን ሁለት ሰዎች በሳምንት ማለት ነው።
የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል።
አባይ በቀል
እስኪ ኮዳ እየሰበሰቡን ያገኘሁት መቼ ጀምሮ ነው መሰብሰብ የጀመሩት?
አሁን ነው ገና ይሄንን የጀመርኩት።
ኦኬ፣ የሚሰበሰቡ ሰዎች ሰምተው ነው? ምን ጥቅም አለው?
አይ ሰው ሲለቅምና ሳይ ውጤት አለው ሲል ይለቅም።
የሚረከቡት ሰዎችን አግኝተዋቸዋል?
እዛው ወደዛ አለን ነግርሻለን ስላሉ በቃ እኔ የማጠራቅመ
የዛሬ 10 ዓመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀው ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል።
እኔ ግራጁዌት ያደረኩት በኮምፒውተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላውቅም። በራሴ ስራዎች ላይ ነው የተሰማራሁት እና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ችለናል እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ።
ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድር ጀዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት አስታውሳሉ።
ወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። ምናልባት ለምረቃ ብቻ መጥቼ የከፈትኩኝ ሊመስላቸው ይችላል። ከስር መሰረቱ ሲንቀሳቀሱ ሲሰሩ የነበረው ያኔ ሴቶችና ህጻናቶች ላይ የስራ ሂደት ላይ ወጣት ላይ ሆኜ የኢንጂነር የኮምፒውተር ዝርጋታ የኔትወርክ ዝርጋታዎችን ሲሰሩ የነበረ ሳግዛቸው ነበረ። ወደ ወጣቶችና ስፖርት ኮሚሽንም ስመጣ ደግሞ እነሱም ተከትሎ መጡ። ስቴሽነሪ በማቅረብ ኢቨን ከድሬዳዋ ወጥቶ ሀረር ላይም ጭምር በተለያዩ ዘርፈ ብዙዎች ብዙ ችግሮችን ነው ቀምሶ ያለፉት። እንደገና ወደ ምክትል ከንቲባነት ስመጣ የቦታ ጥያቄ መጣ። ይሄ የቦታ ጥያቄም ደግሞ አንዱ የእነሱን ተከራካሪ የነበርኩኝ እኔ ነኝ። ወጣት ስለሆኑ ማግኘት አለባቸው የሚል
ወጣት አበበ ወደፊትም ከዚህ የገዘፈ ፋብሪካ በቅርቡ እንደሚያስጀምር ነው የሚናገረው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስራ ፕሮግራም እዚህ ላይ ያበቃ። የምሽቱ አስተናጋጃችሁ አሉላ ከበደ በዚሁ እሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። ሰላም፣ ደህና አደሩ። Yeah.